ኢትዮጵያ ጋዜጠኞችን ዝም ለማሰኘት የምትጠቀምበትን አፋኝ ሕጎቿን ካላሻሻለች የመጻፍና የመናገር ነጻነትን የምታፈንበትን የእጅ አዙር አስጨናቂ አካሄድ ካላስተካከለች ጋዜጠኞችን ከእስር መልቀቋ ብቻ ነጻ ሀገር ሊያሰኛት አይችልም ሲል ዋና ቢሮውን በዚህ በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ቡድን በእንግሊዝኛው ምህጻረ ቃል ሲፒጂ አስታውቋል። የዛሬውን የዓለም አቀፍ የፕሬስ ቀን በማስመልከት ሲዮን ግርማ ተከታዩን ዘገባ አጠናቅራለች።
የጋዜጠኞች ደህንነት ተሟጋቹ በእንግሊዝኛው ምህጻረ ቃል ሲፒጂ የተሰኘው ዓለም አቀፍ ድርጅት በእስር ላይ የሚገኙ ጋዜጠኞችን ቁጥር ቀምሮ ይፋ በሚያደርግበት ዓመታዊ ሪፖርቱ በአውሮፓውያን ዘመን አቆጣጠር በ2017 ዓ.ም በዓለም ዙሪያ 259 ጋዜጠኞች ታስረው እንደሚገኙና ከዚህም ውስጥ ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብጽና ከኤርትራ ቀጥሎ ሶስተኛ አፋኝ ሀገር ብሏት ነበር። አሁን በእስር ላይ የነበሩ 16 ጋዜጠኞችና የኢንተርኔት ጸሐፊዎች ከእስር ተለቀዋል። ለመጀመሪያ ጊዜም የኢትዮጵያ እስር ቤቶች ከጋዜጠኞችና ከጸሐፊዎች ነጻ ሆነዋል። የነዚህ ጋዜጠኞች ከእስር መለቀቅ ኢትዮጵያን ከፕሬስ ነጻነት አፋኝነት የመጀመሪያ ተርታ ውስጥ ያወጣታል ወይ የሚል ጥያቄ የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የአፍሪካ ቀንድ ተከራካሪ አንጀላ ኩንታል አቅርቤላቸው ነበር። አጭር መልስ ሰጥተውኛል። በፍጹም አወጣትም የሚል ምክንያታቸውን ደግሞ ያስረዳሉ።
Well, certainly, look, I mean, we obviously welcome the release of journalists and bloggers, but, you know, press freedom is not only about not jailing.
ጋዜጠኞችና የጦማር ጸሐፊዎች መፈታት እንደ በጎ እምርታ እንመለከተዋለን። የመገናኛ ብዙሃን ነጻነት ግን ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም። ኢትዮጵያን በተመለከተ የሚያሳስበን በመገናኛ ብዙሃኑ ላይ የተጣለው አፋኝ ሕግ ነው። ለመንግስቱም እናቀርበው ጥሪ ቀድሞውንም ጋዜጠኞቹን ለማሰር የዋለው ሕግ ማሻሻልና ይህን እድል ተጠቅመው አመቺ ሁኔታዎችን እንዲፈጥሩ ነው።
የጋዜጠኞች መብት ተሟጋች ድርጅቱ አጥኚ አንጀላ ኩንታል የጠቀሱትና ሊለወጥ ይገባዋል የሚሉት ህግ ከ9 አመታት በፊት የጸደቀው የጸረ ሽብር ህግ ነው። የኢትዮጵያ መንግስት የህዝቡን ደህንነት ለማስጠበቅ ያወጣው ነው ቢልም የዚህ ህግ አንቀጾች እየተጠቀሱ ጋዜጠኞች፣ ጸሐፊዎችና የፖለቲካ ተቀናቃኞች ሲታሰሩ መቆየታቸውን ይጠቅሳሉ። ከህግ ማሻሻያዎቹ በተጨማሪ ይላሉ አንጀላ ኩንታል
beyond the legislation one also has to be concerned about the lack of an independent press in Ethiopia.
ከህግ ማሻሻያዎች በተጨማሪም የሚያሳስበን ነጻና ገለልተኛ የመገናኛ ብዙሃን መጥፋት ነው። በኢትዮጵያ ባለፉት 3 አመታት በርካታ የመገናኛ ብዙሃን ተዘግተዋል ወይንም ህትመታቸውን አቋርጠዋል። እነዚህ የተዘጉ የመገናኛ ብዙሃን አልተከፈቱም። በተደጋጋሚ የኢንተርኔት አገልግሎት መቋረጡና ሌሎችም ችግሮችም ይታያሉ።
አንጀላ በ1997 ዓ.ም በወጣው የወንጀል ህግ ላይ የተካተቱ ጋዜጠኞች ስራቸውን በነጻነት እንዳይሰሩ የሚያደርገው አሸማቃቂ ህግና የፕሬስ ህጉን ነጻነትን የሚያሳጡ ናቸው ይላሉ። በአጠቃላይ በኢትዮጵያ ጋዜጠኞችና የመገናኛ ብዙሃን ብቻ ሳይሆኑ ህዝቡም የመናገር ነጻነቱና መረጃ የማግኘት ሰብአዊ መብቱ ሊከበር ይገባል ይላሉ አንጀላ ኩንታል።
Media freedom isn't about, you know, freedom for journalists. It's also about freedom for citizens as a whole. That they have the
የመገናኛ ብዙሃን ነጻነት ሐሳብን የመግለጽ ነጻነት ለጋዜጠኞች ብቻ ሳይሆን ለዜጎችም ጭምር የተሰጠ መብት ነው። ዜጎች መረጃ የማግኘት መብትና ነጻነት አላቸው። ይህንን መረጃ ደግሞ ከመረጡትና ከፈለጉት ምንጭ ማግኘት መብታቸው ሊጠበቅ ይገባል። ልማታዊ ጋዜጠኝነት ብቻ አጠቃላይ የኢትዮጵያውያንን ጥያቄዎች፣ ፍላጎቶችና ስሜቶች አያሳይም። በሌሎች ጉዳዮች ላይ የሚያተኩሩ ዘገባዎች ለማህበረሰቡ አስፈላጊ ናቸው።
ኢትዮጵያ የፕሬስ ነጻነት አፋኝ ሀገር መሆኗ ተጠቅሶ ሪፖርቶች ሲቀርቡባት የሲፒጄውም ሆነ የ2017ቱ የመጀመሪያው አይደለም። የመናገርና የመጻፍ ነጻነትን የሚገመግሙ ዓለም አቀፍ ተቋማት በሙሉ ሁሌም በሚያወጡት ሪፖርታቸው በኢትዮጵያ ለሰብአዊ መብት መከበር የቆሙ መንግስቱን የሚተቹና የሚያጋልጡ ጋዜጠኞችን በማሰርና በማሳደድ ከሙያው በማስወጣት ከፍተኛ ወቀሳ ይቀርብባታል። ድንበር የለሽ ሪፖርተሮች RSF የሚባለው የፕሬስ ነጻነት ተሟጋች ቡድን ኢትዮጵያ በፕሬስ ነጻነት ይዞታዋ ከ180 ሀገሮች 150ኛ ቦታ ላይ አስቀምጧታል። የሲፒጂኦ አንጀላ በአንድ ሀገር የፕሬስ ነጻነት ሲታፈን የሚታፈኑት ጋዜጠኞች ብቻ ሳይሆኑ ዜጎች ናቸው ይላሉ። መገናኛ ብዙሃን ሲገደብ ዜጎች ነጻና ገለልተኛ ከሆኑ የመገናኛ ብዙሃን መረጃ አግኝተው የራሳቸውን ውሳኔ እንዳይወስኑ ይገደባሉ ማለት ነው ብለዋል። ኢትዮጵያ ውስጥ ያለው የፕሬስ ነጻነት በእስር በስደትና በመታፈን መካከል የሚገኝ እንደሆነ ሲነገር ቆይቷል። ዋዜማ የተሰኘው የኢንተርኔት ሬዲዮ አዘጋጆች ይህንን የኢትዮጵያን የመገናኛ ብዙሃን ይዞታ የሚያሳይ ሪፖርት አዘጋጅተው አውጥተዋል። ከአዘጋጆቹ አንዱና በዩናይትድ ስቴትስ በስደት ላይ የሚገኘው ጋዜጠኛ አርጋው አሽኔ የሪፖርቱ አጠቃላይ ይዘትና ዓላማው ምን እንደሆነ ጠይቀው ነበር።
ያጠቃላይ ይዘቱ በኢትዮጵያ በተለይም ደግሞ ከ1997 የምርጫ ተከትሎ ከነበረ የፖለቲካ ሁኔታ በኋላ የኢትዮጵያ ሚዲያ ምን ይመስላል የሚለውን የበለጠ አጽንኦት የሰጠ ነው። በኢትዮጵያ ውስጥ አጠቃላይ ሰዎች መረጃ ለማግኘት ያላቸው አክሰስ ወይም እድል ምን ይመስላል፣ የመገናኛ ብዙሃን መረጃ ለመስጠት ያላቸው ዝግጁነት ምን ይመስላል የሚለውን ነው። በዛ ረገድ የህትመት የብሮድካስት ወይም የሬዲዮ እና የቴሌቪዥን እንዲሁም የኢንተርኔት ተደራሽነትን ለመመልከት ሞክረናል እና በ12 ዓመታት ውስጥ መንግስት ከፈጠረው የህግ ተጽዕኖ ላይ የጸረ ሽብር ህግ፣ ሌሎች ህጎችን አውጥቶ ከፈጠረው የማፈን ዘዴ በተጨማሪ ሚዲያዎቹ ያለባቸውን የኢኮኖሚ ሁኔታ፣ የባለሙያ ደረጃ፣ የስርጭት ሁኔታ፣ በህዝቡም ዘንድ ያላቸው ተቀባይነትን ሁኔታ የገመገምንበትና በአጠቃላይ በሀገር ቤት ያለው የመገናኛ ብዙሀን የመጫወቻው ሜዳ ምን ይመስላል የሚለውን የሚመለከት አጠቃላይ ዝርዝር ይደረግ ነው።
ይሄ በጣም ሰፊ ነው። ሁሉንም የሚዳስስና የሚያካትት ነው። በዝርዝር ማየት ያስፈልጋል። ግን እንደው በአጠቃላይ በድፍኑ ስናየው አሁን ባለው ሁኔታ ምን ውጤት አገኛችሁ?
ያገኘነው ሁኔታ በኢትዮጵያ ያለ የመገናኛ ብዙሃን እጅግ በሚያሳፍርም በሚያስደነግጥም ሁኔታ በዝቅተኛ ሁኔታ ላይ እና በአስቸጋሪ ሁኔታ ላይ ሪፖርቱ ያረጋግጣል። ለዚህም በማስረጃ ያቀርባል። የትኛውም አፍሪካ ሀገር ያነሰ ደረጃ ላይ እንዳለን የሚያሳይ ነው። ኢትዮጵያ ካላት የህዝብ ቁጥር እና ካለን ተለያይነት ወይም ዳይቨርሲቲ አንጻር ያሉን የመገናኛ ብዙሃን ውጤቶች በጣም በቁጥርም በጥራትም በጣም ዝቅተኛ መሆናቸውን ነው የሚያሳየው። በጣም ብዙ ገና መሰራት ያለበት ወይም መቀየር ያለበት እንደሆነ ለመረዳት ይቻላል። ሪፖርቱ እንደተመለከተ
እንግዲህ ኢትዮጵያ ለረጅም ጊዜ የዓለም አቀፍ ተቋማት የሰብአዊ መብት ይዞታን የሰብአዊ መብት ሲባል እንግዲህ የመናገር፣ የመጻፍ፣ የማንበብ መብትን ይጨምራል እና እነዚህን ይዞታ የሚገመግሙ ዓለም አቀፍም አገር ውስጥም ያሉ ተቋማት፣ ግለሰቦችም ባለሙያዎችም በሚያወጧቸው ሪፖርቶች እና በሚዘገቡ ዘገባዎች ጋዜጠኞች እስር ቤት እንደሆኑ እስር ቤትም ከገቡ በኋላ የሚፈጸሙባቸው የሰብአዊ መብት ጥሰቶችም እየወጡ ለዘገባ ይቀርቡ ነበር። አሁን ለመጀመሪያ ጊዜ የኢትዮጵያ እስር ቤቶች 16 ጋዜጠኞች እስር ቤት ነበሩ፣ አሁን ከእስር ተለቀዋል። እስር ቤቶቹ ከጋዜጠኞች ነጻ ሆነዋል። ይሄስ የመሻሻልን ሁኔታ አያሳይም?
ይሄ አንድ እርምጃ ነው፣ በጎ እርምጃ ነው፣ ጥሩ ነው። ግን የኢትዮጵያ ሚዲያ ጋዜጠኞችን ከማሰርና ከመፍታት በበለጠም ብዙ መሻሻል የሚገባቸው ነገሮች እንዳሉ ያመለክታል። ምክንያቱም የመገናኛ ብዙሀን የገቢ ምንጭ እንዳይኖራቸው የሚያደርጉ የተለያዩ አሰራሮች ተለምደዋል። በሀገሪቱ ውስጥ መረጃን ለማግኘትም ይቸገራሉ። በህዝቡ ዘንድም ተአማኒነት እንዳይኖራቸው፣ ህዝቡም ጋዜጣ የማንበብ ልምዱ ከእለት ወደ እለት እንዲያሽቆለቁል ተደርጓል። ምክንያቱም በሀገሪቱ ባለው አጠቃላይ የፖለቲካ ሁኔታ ምክንያት አንቺም እንደምታውቂው ጋዜጦች በአብዛኛው ዋና ዋና ጥቂት ከተሞች አለበለዚያም አዲስ አበባ ብቻ ነው ጋዜጣ የሚቀርበው። ስለዚህ በግል የህትመት ሚዲያ ላይ ለተሳተፉት በጣም ትልቅ ፈተና ከፊታቸው ይጠብቃቸዋል። በእርግጥ በርካታ የግል ራዲዮና የቴሌቪዥን አገልግሎቶች አሁን እየተጀመሩ ነው። እነዚህ ግን አብዛኞቹ መዝናኛ ላይ ያተኮሩና በሀገራዊ ጉዳይ ላይ ወይም ደግሞ በእለት የህዝቡ የኑሮ ሁኔታ ላይ የሚያተኩሩ አይደሉም። ስለዚህ በሀገር ቤት 63 የሚሆኑ ሬዲዮ ጣቢያዎች አሉ። አሁን ኮሚኒቲ ሬዲዮ የተለያዩትን ጨምሮ ለ63 ሬዲዮ ፈቃድ ተሰጥቷል። በሳተላይት የሚተላለፉ ከውጭ ሀገር ብዙ ቴሌቪዥኖችም አሁን እየመጡ ነው። ግን እነዚህ ሁሉ የኢትዮጵያን ህዝብ የመረጃ ጥማት ጥያቄ የሚመልሱ አይደሉም። በኢንተርኔትም የሚመጡ መረጃዎች አሉ። እናም ደግሞ በቂ አይደለም። ሁሉም ላይ በየዘርፉ የተቀመጠ ጋሬጣ ወይም ግርዶሽ አለ። ያንን ፈተና ማለፍ ገና ይጠበቅብናል እና እስረኞችን ማሰር እና መፍታት በጎ እርምጃ ከሰብአዊ አይን ካየ ነው በጣም ትልቅ እርምጃ ነው። ግን ደግሞ ጋዜጠኞቹ ታስረው ከወጡ በኋላ ደግሞ ስራ መስራት የሚችሉበት ድባብ በመንግስት በኩል መፈጠር አለበት። ሌሎች አካላትም ድጋፍ ማድረግ አለባቸው እንዲሻሻሉ ሁኔታው። ምክንያቱም ችግራችን ከመታሰርና ከመፈታትም በላይ ነው።
በቅርቡ ከእስር ከተፈቱት ጋዜጠኞች መካከል አንዱና መንግስቱን በመተቸት የሚታወቀው አሁን ከህትመት ውጪ የሆኑት የፍትህ የልዕልና የአዲስ ታይምስ እና የፋክት ጋዜጣና መጽሔቶች አዘጋጅ የሆነው ጋዜጠኛ ተመስገን ደሳለኝ የጋዜጠኞችን መፈታት ከማወደስ በፊት ቀድሞ ሊታይ የሚገባው ጉዳይ እንዴት ተፈቱ የሚለው ነው ይላል።
ሁላችንም እስከምናውቀው ድረስ ባለፉት ሶስት ዓመታት ውስጥ በኦሮሚያ እና አንዳንድ የአማራ አካባቢዎች ከፍተኛ የሆነ የህዝብ ቁጣዎች ነበሩ። የዚህ የህዝብ ቁጣ ውጤት ካመጣበት አንዱ ጉዳይ ኦህዴድ የሚትከር ክፍል ከባድ ነው በኋላ እንደለማ ጽፏል። እንደለማ ከመጡ በኋላ ደግሞ ካለው ጉዳይ ጋር ትልቅ ውጤትን አያይዘን ማየት እንችላለን። አንደኛ እንደለማ የመጡት የጥያቄ ተደላድሮ ሲሆን ከዚህ ጥያቄዎችን ያንን ወደ ድረስ የፖለቲካና የህግ ማሰኞች ልሰት የሚል የመሆኑ ጉዳይ ነው። ስለዚህ አዲሱ የሚል አመራር ይህን ጥያቄ ወደ ጎን ሲገፋው በስልጣኑ አስጊ ስለሚሆንበት ምን አደረገ ልጠቅሶ ኢህአዴግ ውስጥ ወሰደ ና የመታገያ አጀንዳ አደረገው በዚህ ውጤት አመጣ እሰኞች ተፈቱ። ሁለተኛው ደግሞ ብዙ አይደለም ይህን የመሰለ ስልጣን መንገራቀቱን ተከትሎ የሚመጣ ሽግግር ሲሆን አዲስ መጡ ታሪክነት የመታየት ለተቀባይነት ያለውን ጠቀሜታ ስለሚያውቀው ከነዛቱ ቀዳሚ የሚደርስ ሰሎ ከሚታሰቡት የመጀመሪያዎቹ በፖሊስ ተፋፍሩ ሰዎችን ለፋፉ። ይህም በተለይ ጊዜ ነጻነት የሚያስመስሉ ነገሮችን የሚያደርጉባቸው ሁኔታዎች እንዳሉ ይታሉ።
እስረኛ ጋዜጠኞች ከመፈታታቸው በላይ ከዚህ በኋላ አሰሪ ሁኔታ ይኖራል ወይ የሚለው ጥያቄ ወሳኙ ነውም ብሏል።
እዚህ ጋር መነሳት ያለበት ጉዳይ የተፈቱ ጋዜጠኞች የታሰሩበት አዋጅ አሁንም ተዋለ መሆኑ አለም መፍታት ያለበት ነው። የተፈቱ ጋዜጠኞች ሲታሰሩ አሸባሪ ተብሎ የጋዜጠኞች ያቸው ተክድ ነው የታሰሩ ሁላቸው እንደሚያስታውሰን ጋዜጠኞችን ካሰረ በኋላ ሁሉም አሸባሪ ሲከል አጋጣሚ እኔም ብቻ ነው በጋዜጠኞች የታሰሩ። እንግዲህ አዲስ አመራር አሸባሪ ተብሎ በጋዜጠኞች የስራቸው ብቻ ተፈሶ እያወቀ ከተፈቱ በኋላም ስለ ጋዜጠኞቻቸው እውቅና ሲሰጥ አላየሁም። እንግዲህ ኢትዮጵያ ውስጥ የፕሬስ ነጻነት አለ ወይስ የለም የሚለውን ጥያቄ በደንብ ለመመለስ ከዚህ በኋላ ስድስት ወር መጠበቅ የሚኖርብን ይመስለኛል።
የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ ተወካይ አንጀላ ኩንታል በቅርቡ 120 ድርጅቶችና አፍሪካውያን ጸሐፊዎችና ደራሲዎች የፈረሙት አቤቱታ ለአፍሪካ ህብረት ኮሚሽን ቀርቧል። በዚህም የስም ማጥፋት ወንጀልና ተያያዥ የመገናኛ ብዙሃን ህጎች እንዲሻሻሉ ተጠይቋል። አዲሱ የኢትዮጵያ መንግስት አስተዳደር ከጎረቤት ኤርትራ ወይም ከሌሎች አንዳንድ አካባቢዎች የተሻለ ምላሽ ይኖረዋል የሚል ተስፋ አለን ብለዋል። የአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።